the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Those heroes remind us that the West was saved with the blood of patriots.
እነዛ ጀግኖች ምዕራቡ ሊድን የቻለው በአርበኞች ደም መሆኑን ያስታውሱናል። እናም እያንዳንዱ ትውልድ ተነስቶ የመከላከል ኃላፊነት እንዳለበት።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ድምጽ ነው የሰማነው። ፕሬዚደንቱ ዛሬ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር አብረው ተወያይተዋል። በዚህም ላይ በለቱ አብይ ርዕስ ዘገባ ይኖረናል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ ሰኔ 30 ቀን 2009 ዓ.ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና
ቆንጂት ታዬ ነን። አብረናችሁ እናመሻለን። ፕሮግራማችንን የሚያቀናብርልን ንጉሡ ታምሬ ነው።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ አርብ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በተለያዩ ጉዳዮች ላይ ጥቅስ ተወያይተናል ሲሉ አስታወቁ። ወደፊትም ሁለቱንም ሀገሮቻችንን የሚጠቅም ስራ እንሰራለን ብዬ ተስፋ አደርጋለሁ ብለዋል ሚስተር ትራምፕ። ከፕሬዚደንት ፑቲን ጋር ለመጀመሪያ ጊዜ በግንባር ተገናኝተው ወደ አካሄዱት ውይይት ከመግባታቸው አስቀድመው ፕሬዚደንቱ በሰጡት ቃል ለሩሲያና ለዩናይትድ ስቴትስ ወደፊትም ብዙ አዎንታዊ ነገሮች እንደሚከናወኑ ተስፋ አደርጋለሁ ነው ያሉት። የሁለቱ መሪዎች የፊት ለፊት ንግግር ጀርመን ሃምቡርግ ላይ ከሚካሄደው የጂ20 የመሪዎች ጉባኤ ላይ ትኩረቱን ተሻምቶ ውሏል። ለዓለም አቀፍ ዲፕሎማሲ አዲስ የሆኑት ሚስተር ትራምፕና ከ17 ዓመታት በፊት ከመንፈንቅለ መንግስት በማይተናነስ መንገድ የክሬምሊንን ስልጣን የጨበጡት የቀድሞ የሀገሪቱ የስለላ ድርጅት የኬጂቢ ወኪል የነበሩት ፑቲን ስብሰባ ብዙ ፍንጮችን የሚሰጥ በመሆኑ ትኩረት ስቦ ውሏል። የሩሲያው መሪ ለድርድር የሚገጥማቸውን ወገን ግራ የሚያጋቡ ናቸው የሚል ስም አላቸው። ታዛቢዎች የሁለቱን መሪዎች ስብሰባ እንዴት እንደሚነጋገሩም ጭምር በአንክሮ እየተከታተሉ ቆይተዋል። ፑቲን ከቀድሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋር የሻከረ ግንኙነት እንደነበራቸው ሲታወስ፣ ሚስተር ትራምፕ ከሩሲያ ጋር ግንኙነታችንን ለማደስ እፈልጋለሁ ሲሉ በተደጋጋሚ መናገራቸውም ይዘነጋ አይደለም። ሩሲያ በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ጣልቃ ስትገባ የእሳቸው የምርጫ ዘመቻ ተመሳጥሮ እንደሆነ ምርመራው በቀጠለበት በአሁኑ ወቅት ነው ሁለቱ መሪዎች የተገናኙት። ትራምፕ ጉዳዩን ሚስተር ፑቲን ላይ ያነሱባቸው ይሆናል፣ ነገር ግን ብዙ ትኩረት የሚሰጡት አይመስልም ሲሉ ቀደም ብለው የዋይት ሀውስ አማካሪዎቻቸው ተናግረው ነበር። በዩናይትድ ስቴትስ ኮንግረስ የሁለቱም ፓርቲዎች አባላት በበኩላቸው ትራምፕ በዚህ ጉዳይ ፑቲንን ውጥር አድርገው መያዝ አለባቸው ሲሉ አሳስበዋል። በዚህ ሳምንት ሪፑብሊካኑ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ አባል አደም ኪንስገር ትራምፕ ፑቲንን በዩናይትድ ስቴትስም ሆነ በሌላ ሀገር ምርጫ እጃቸውን ማስገባታቸውን እንዳይቆሙ ካልነገሯቸው ቀውጢ ነው መፈጥረው ማለታቸው ተጠቅሷል። ፕሬዚደንት ትራምፕ ትናንት ዋርሶ ውስጥ ከፖላንድ ፕሬዚደንት አንድሬዥ ዱዳ ጋር ሆነው ባደረጉት ጋዜጣዊ ጉባኤ የሩሲያን ጣልቃ ገብነት በተመለከተ ሲናገሩ ድርጊቱን የፈጸመችው ሩሲያ ትመስለኛለች፣ ግን ምናልባት ሌላ ሰው ወይም ሌላ ሀገርም ሊሆን ይችላል፣ ማንም አያውቅም ነበር ያሉት።
ሁለቱ መሪዎች የተገናኙት ጀርመን ውስጥ በተከፈተው የጂ20 ቡድን አባል ሀገሮች የመሪዎች ጉባኤ ጎን ሲሆን ከተማዋ ሁከት በቀላቀለ የተቃውሞ ሰልፍ ተናውጣለች። ጉባኤው ይህ ነው የሚባል ብዙም ውጤት እንደማይጠበቅበት ሲነገር፣ አዲሱ የዩናይትድ ስቴትስ አስተዳደር አግላይና ቅድሚያ ለራሳችን ጥቅም ወደሚል አቋም እያመራ ነው በሚሉ ወገኖች ዘንድ ብዙ ጭንቀት እንዳለ ተጠቁሟል። ይህ ነው የሚባል መግባባት ይኖራል የሚል ተስፋ የሌላቸው የአስተናጋጇ የጀርመን ቻንስለር አንግላ ሜርክል መሪዎቹ ከእኔ ይቅር አቀራረብ መስማማት ላይ እንዲደርሱ ተማጽነዋል።
ያሉትን ከባድ ዓለም አቀፍ ፈተናዎች እናውቃለን ያሉት አንግላ መርክል ከጊዜ ጋር እየተጣደፍን በመሆኑም መፍትሄ የሚገኘው ከኔም ይቅር ለመባባል ዝግጁ ከሆን ብቻ ነው ብለዋል። ከተቀራረብን ነገር ግን ይህንን ግልጽ አድርጌ ነው የምናገረው ካሉ በኋላ ከልክ በላይ ተጽዕኖ እንዲደረግብን መፍቀድ ግን የለብንም ብለዋል አንግላ መርክል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቡድን 20 ይቅርታ፣ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቡድን 20 በመባል የሚታወቁት ከዓለም በኢኮኖሚ የበለጸጉ አገሮች ጉባኤ ለመሳተፍ በጀርመኗ የወደብ ከተማ ሃምቡርግ በገቡበት ወቅት ግጭት ተነስቷል። ፖላንድ ላይ የተሳካ ጉብኝት ካካሄዱ በኋላ በቡድን 20 ጉባኤ ላይ ግን ከባድ ሁኔታ ይጠብቃቸዋል ነው የሚባለው። ከቻይና እና ከጀርመን እንዲሁም ከሩሲያ መሪዎች ጋር መነጋገርን ያቀፈ ነው ጉብኝታቸው። አከራካሪ ጉዳዮች ይኖራሉ ሲል ዘጋቢያችን ሉዊ ራሚሬዝ ከሃምበርግ ጀርመን በላከው ዘገባ ጠቅሷል። አዳነች ፍሳዬ ታቀርበዋለች።
ሃምበርግ ላይ የነበረው ሁኔታ ትራምፕ የሞቀ አቀባበል ካገኙበት የፖላንድ ጉብኝት የተለየ ነበር። የቡድን 20 ጉባኤን የማሰናከል ዓላማ ያላቸው በብዙ ሺህ የሚቆጠሩ ግራ ዘመም ተቃዋሚዎች ተሰልፈዋል። ፖሊሶች በውሃ ግፊትና በቆመጥ ገብተውባቸዋል። ተቃዋሚዎቹ የዩናይትድ ስቴትስ መሪ እስከሚገቡበት ጊዜ ድረስ ለብዙ ቀናት በአካባቢው ሰፍረው ቆይተዋል። አልማ ወንደር የተባሉ ተቃዋሚ በትራምፕ ላይ ያላቸውን አመለካከት ገልጸዋል።
ዶናልድ ትራምፕ ኢዝ ካይንድ ኦፍ really symbolic.
አመለካከቴ ምንድነው? ባለም ደረጃ ያለውን ቀውስ አያያዝ አስመልክቶ ዶናልድ ትራምፕ የጠላቶቻችን ተምሳሌት ናቸው።
ሃምበርግ በታሪኳ የግራ ክንፍ ጸረ ከበርቴ ስርዓት ተቃውሞ ማዕከል ነች። የጀርመን ቻንስለር አንጌላ መርከል የተከላካይነትን ማለት በአገር ውስጥ ኢንዱስትሪ ላይ ማትኮርን አስመልክቶ ያላቸውን አቋም ሲገልጹ ሃምበርግ ላይ የሚታየውን ዝንባሌ የግልጽነት ተምሳሌት አድርገው ያቀርባሉ።
በቡድን 20 ጉባኤ ላይ የብዙ ሀገሮች ግንኙነት ማጠናከር ላይ ባለን ፍላጎት አንድነት ያለን ይመስለኛል። ግልጽ የሆነ ማህበረሰብ፣ በተለይም በንግድ ዝውውር በኩል በር መክፈትን አስመልክቶ ማለት ነው።
የጀርመን የውጭ ጉዳይ ሚኒስትር ፕሬዚደንት ትራምፕ የጀርመን የንግድ መትረፍረፍን በሚመለከት ያላቸው ተቃውሞ ከአሜሪካ ጋር ወደ ንግድ ጦርነት ሊያመራ ይችላል የሚል ስጋት እንዳላቸው ፕሬዚደንት ትራምፕ ጀርመን ከመግባታቸው በፊት ተናግረው ነበር። በብዙ ሺህ የሚቆጠሩ ጸረ ከበርቴ ስርዓት ተቃውሞ ሰልፈኞች የበለጸጉት ሀገሮች ጉባኤ በሚካሄድባት ሃምበርግ ተሰባስበዋል። የጀርመን ፖሊስ በበኩሉ ግጭት እንደሚኖር በመገመት ዝግጅት አድርጓል። በብዙ መቶዎች የሚቆጠሩ እቤት የተሰሩ መሳሪያዎችን አግሯል።
ጀርመን ውስጥ የተጀመረው የመሪዎቹ ጉባኤ ፍልሰትንና የአየር ንብረት ለውጥን ጨምሮ በበርካታ ዋና ዋና ጉዳዮች ላይ ሲመክር ይቆያል። ጀርመን የጂ 20 ቡድን ዓመታዊ ሊቀመንበርነቷ ወቅት ባቀረበችው ዘ ኮምፓክት ዊዝ አፍሪካ በተባለው መርሃ ግብር ላይም ይነጋገራሉ። ይህ እቅድ በአፍሪካ በግብርናው ጨምሮ በሁሉም ዘርፎች መዋለ ነዋይ እንዲፈስ በማበረታታት የስራ እድሎችን ለመፍጠርና ፍልሰትን መቀነስ ላይ ያነጣጠረ ነው። በመጨረሻም ግብጽ ሰሜናዊ ሲናይ ውስጥ በአንድ ወታደራዊ የፍተሻ ኬላ ላይ አጥፍቶ ጠፊ ባደረሰው ፍንዳታ ቢያንስ 10 ወታደሮች ገደለ። የግብጽ ባለስልጣናት እንደገለጡት ጥቃቱ የደረሰው ወደ ራፋ ከተማ በሚወስደው ጎዳና ላይ ያልፉ የነበሩ 2 መኪናዎች ፍተሻው ኬላ ላይ ሲደርሱ ፈንድተው ነው። በጠቅላላው የሞቱትና የቆሰሉት ወታደሮች ቁጥር 26 መሆኑን የግብጽ የጦር ሰራዊት ባወጣው መግለጫ አስታውቋል። ለጥቃቱ እስካሁን ማንም ኃላፊነት አልወሰደም። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዝግጅቶች ያንዱን ለቅምሻ
አሁን ዛሬ 5ኛ ቀኔ ነው ቅሬታ ለማሰማት ማለት ነው። ብሄድ ወረቀቱን ጭራሽ ቀዳደው ጥለውታል። ሰውንም በጣም ሊማረርና ልትል የቻለው ወደፊት ምንድን ነው የሚመጣብን ነው። ሰው ያላገኘውን ነገር እንዴት ነው የሚከፍለው?
ያላግባብ ግብር ተጥሎብኛል በማለት ምሬቷን የገለጸች የአዲስ አበባ ነዋሪን ድምጽ ነው የሰማነው። በኋለኛው ዝግጅታችን ላይ ዘገባ ይቀርብበታል። አሁን የምሽቱ አብይ ርዕስ
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት በዋርሶ ፖላንድ ባደረጉት ንግግር የምዕራባውያን እሴት ለጥቃት ኢላማ ሆኗል፣ ምዕራባውያን ግን ለመከላከል ዝግጁ መሆናቸው አጠያያቂ ነው ብለዋል። በዚህ በሁለተኛው የአውሮፓ ጉዟቸው በተለይ ሩሲያ ላይ የተቃጣ በዩክሬንና በሶሪያ የማነጋት እርምጃ ያሉትን ጨምሮ ጠንከር ያለ ንግግር አሰምተዋል። ከዋርሶ ሄንሪ ሪጅዌል የላከውን ዘገባ ትዝታ በላቸው ታቀርባለች።
ፖላንድ ቃል እንደገባችው ሕዝቧ ለፕሬዝደንት ዶናልድ ትራምፕ ሞቅ ያለ አቀባበል አድርጓል። በዋርሶ አመጽ ጊዜ ናዚን ሲዋጉ ለተሰዉት ዜጎች ከቆመው ሐውልት ፊት ለፊት ባደረጉት ንግግር ፕሬዝደንቱ አስተናጋጇን አገር አወድሰዋል።
Those heroes remind us that the West was saved with the blood of patriots.
እነዚያ ጀግኖች ምዕራቡ ሊድን የቻለው በአርበኞች ደም መሆኑን ያስታውሱናል። እናም እያንዳንዱ ትውልድ ተነስቶ የመከላከል ኃላፊነት እንዳለበት
መሰረታዊው ጥያቄ አሉ ፕሬዝደንት ትራምፕ። መሰረታዊው መመለስ ያለበት ጥያቄ ምዕራቡ ዓለም ራሱን የማትረፍ ጽናትና ፍላጎት አለው ወይ?
While we will always welcome new citizens who share our values and love our people, our borders will always be closed.
እሴታችንን ሊጋሩ የሚፈልጉና ህዝባችንን የሚወዱ አዳዲስ ዜጎችን ሁልጊዜም እንቀበላለን። ሆኖም ለአክራሪ ጽንፈኞችና አሸባሪዎች ድንበራችን ዝግ ነው።
በብዙ ሺዎች የሚቆጠረው አድማጭ ህዝብም የፕሬዝደንቱን ንግግር ሞቅ ባለ ጭብጨባ ተቀበለ። በአብዛኛው የፖላንድ ዜጎች የአንዳንድ ሙስሊም አገሮችን ስደተኞች አንቀበል የሚለውን የፕሬዝደንት ትራምፕ ሐሳብ ይደግፋሉ። ፖላንድ ድርሻዋን የሙስሊም ስደተኞችን እንድትቀበል የሚለውን የአውሮፓ ህብረት ጥያቄ አይፈቅዱም። በዋርሶው ንግግራቸው የፕሬዝደንቱ የሰላ ትችት ያነጣጠረው ማስኮ ላይ ነው።
We urge Russia to cease its destabilizing activities in Ukraine and elsewhere.
ሩሲያ በዩክሬንና በሌሎች አገሮች የማበጣበጥ ድርጊቷን እንድታቆም፣ ሶሪያና ኢራንን ጨምሮ ጠባጫሪ የሆኑ አገሮችን ከመደገፍ እንድትቆጠብ እናሳስባለን።
ፕሬዝደንት ዶናልድ ትራምፕ ለሰሜን አትላንቲክ ቃል ኪዳን አገሮች ኔቶ መክፈል ያለባትን ገንዘብ ፖላንድ በማጠናቀቋ አድንቀው ወዳጅ አገሮች የድርሻቸውን እንዲወጡ ዩናይትድ ስቴትስ መወትወቷ የተሻለ ውጤት እያስገኘ ነው ብለዋል። ከዚያም በተጨማሪ ለፖላንድ የተፈጥሮ ጋዝ በመሸጥ አገሪቱ ሩሲያ ላይ ያላትን መተማመን እንደሚያስቀሩም ተናግረዋል።
ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። አብራችሁን ቆዩ። ተከታዩም እዚያው ጀርመን ሃምቡርግ የሚያቆየን ነው። ከዚሁ ከመሪዎች ጉባኤ ጋር ከተዛመደ ርዕሰ ጉዳይ ጋር የተያያዘ ነው። የጉባኤው አስተናጋጅ ሀገር ብጥብጥ የተቀላቀለ ተቃውሞ እንቅስቃሴም እያስተናገደች ነች። አሉላ ከበደ ያንድ የአካባቢው ነዋሪ የሆኑ ጋብዞ ስለ ሁኔታው ጠይቋቸዋል።
ረፉዲን አባጀበል ይባላለሁ። ሃምቡርግ ነው የምኖረው። ስላለፉት 10 ዓመታት ሃምቡርግ ከተማ ውስጥ ነው የኖርኩኝ።
አመሰግናለሁ አቶ ሸረፈዲን። እርስዎ በሚገኙበት ሃምቡርግ G20 በመባል የሚታወቁት የዓለም 20 ታላላቅ አገሮች ቡድን የሚያደርገው ስብሰባ ከመጀመሩ አስቀድሞ ትላንትና ማታ ጀምሮ ብጥብጥ ጭምር የተቀላቀለበት ሰላማዊ ሰልፍ እየተካሄደ ነው። ጉዳትም እንደደረሰ ፖሊስ ሰላማዊ ሰልፈኞቹን ለማስቆም የሚወስደው እርምጃ ጨምሮ ይታያል። አካባቢው ያለው ሁኔታ ምን ይመስላል? ከትላንት ጀምሮ ያለውን ሁኔታ ይግለጹልን።
ከትላንት ጀምሮ የማየው ነገር እዚህ ሁሉም በፍቃድ የሚካሄድ ሰላማዊ ሰልፍ ነው። በሰዓት ተከፋፍሎ ይካሄዳሉ። ትላንትና ወደ ማታ ግን በተወሰነ አካባቢ ላይ ሰላማዊ ሰልፈኞች ድንጋይ መወርወር፣ ጭስ በመልቀቅ እንዲሁም ድንጋይ፣ የተለያዩ ነገሮች መውረድ፣ መኪናዎች ሲያቃጥሉ እንደነበር ታይቷል። እኔም በአካባቢው አለፍ ብዬ ትንሽ አይቼ ሁኔታው አስጊ ስለነበር ቶሎ ከዛ ቦታ ለቀን ሄደን ከሮብ ጀምሮ ሰላማዊ ሰልፍ ይካሄዳል። የሚካሄደው ሰላማዊ ሰልፍ ብዙ ሰላማዊ በሆነ መንገድ ነው። ትላንትና ግን ረብሻ የተቀላቀለበት ነበር። ፖሊስም ይህን ለማስቆም ያው በቴሌቪዥን እንዳያችሁት እርምጃ ይወስድ ነበር። ከዛ በተረፈ ግን በብዛት ሰላማዊ ነው።
አቶ ሸረፈዲን፣ እነኚህ ሰላማዊ ሰልፈኞች ድንጋይ የሚወረውሩት በማን ላይ ነው? ሰልፈኞቹ ራሳቸው ጀርመናውያን ናቸው? ጀርመን የሚኖሩ የሌሎች ሀገር ዜጎች አሉባቸው? የውጭ ሰዎች ናቸው? እንደው በርቀት እርሶ ሲታዘቡ እነማን ናቸው የሚወረውሩት ድንጋይም ሆነ መኪኖችን ሲያቃጥሉ በማን ላይ ነው ያንን ቁጣ እየገለጹ ያሉት? ስለምንስ ይመስሎታል?
ያ ይሄ የጂ 20 ስብሰባ ሃምቡርግ ላይ መካሄዱን ከሁለት ወራት ጀምሮ ተቃውሞ ይሰሙ ነበር። የፖሊስ መኪኖችም ከዛ በፊት ተቃጥለዋል። 5-6 መኪኖች ተቃጥለዋል። መፈክሮች ይታያሉ፣ ጽሁፎች ይወጣሉ። እነዚህ ሰብሳቢዎች ለዓለም የሚያደርጉት አስተዋጽኦ የለም። ከዶናልድ ትራምፕ የምንጠብቀው የለም፣ ከፑቲን የምንጠብቀው የለም፣ ከኤርዶዋን የምንጠብቀው የለም። እነዚህ ለዓለም ሰላምም ሆነ ዓለም አሁን ሰዓት ያለውን ችግር ለማስወገድ የሚያደርጉት አስተዋጽኦ የለም፣ ችግሩን ከማባባስ ውጭ። እነዚህ የችግሩ ምክንያት እንጂ የችግሩ መፍትሄዎች ሊሆኑ ስለማይችሉ እኛ ከተማ ውስጥ እነዚህ ሰዎች እንዲመጡና እዚህ ስብሰባ እንዲያደርጉ አንፈልግም ነው። ይህን የሚያደርጉት ያው እነዚህ በተለይ የሌፍት ፖለቲከኞች በብዛት አሉ። ግራ ዘመንተኞች የሚበዙበት አካባቢ አለ። ስብሰባው የሚካሄደው በአጋጣሚ ሆነው እዛ ሰፈር ውስጥ እነዚህ ሰዎች ደግሞ የፖለቲካ አመለካከታቸው በጣም ከፍተኛ አክቲቭ ፖለቲከኞች ናቸው። በብዛት ይህንን ነገር ሲያስተባብሩ ከሁለት ሶስት ወራት ጀምሮ ሲዘጋጁበት ነበሩ። እነሱ ናቸው በብዛት ጀርመኖች ናቸው። ደጋፊዎች አላቸው ከበርሊን ከተለያየ ከተሞች ትላልቅ ከተሞች ለድጋፍ የመጡ ሰዎች አሉ። አንድ ላይ ተሰብስበው ነው የሚያደርጉ። ድንኳን ይዞ መጥቶ ውጭ የሚያድሩ አሉ። ውጭ እንዳያድሩ የተከለከሉ አሉ። ቢሆንም እነዛ ሰዎች ያደርጋሉ። ይሄ ትንሽ ኃይልና ፍቃድን እምቢ ማለትም ይታይበታል።
እምቢተኝነትም ለማሳየት ይደረጋል።
ይደረጋል። ፖሊስን ሬዚስታንስ ለማቆም ጭስ ይበትን ነበር።
አስለቃሽ ጭስ ይረጭ ነበረ ፖሊስ እና በውሃ ሊበትን ሲሞክር ይታይ ነበረ። አቶ ሸረፈዲን ቅድም እንዳሉት ይሄን ጉባኤ አመታዊ ጉባኤ ነው፣ በተለያዩ ሀገሮች ይካሄዳል። ወደ ከተማቸው እንዳይመጣ በተለይም ደግሞ አሁን ካሉ በዓለም ዙሪያ ከሚታዩ ሁኔታዎች ጋር አያይዘው ሁሉም ሀያዎቹም ሀገራት መሪዎች ሳይሆኑ በተለይ የተመረጡ መሪዎች ላይ የተነጣጠረ ይመስላል ከገለጣው። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ፣ የሩሲያው አቻቸው ጠቅላይ ሚኒስትር ቭላዲሚር ፑቲን እንዲሁም የቱርኩን መሪ ጠቅሰዋል።
አዎ ሁለቱ መሪዎች የራሽያና የአሜሪካ መሪዎች ሱፐር ፓወር ስለሆኑ በአሁን ሰዓት ጀርመንም ያው እኔ እንደማየውና እንደማነበው ትንሽ ህዝቡ የማይፈልጋቸው ሰዎች እንደሆኑ ግልጽ ነው። ይህንን ነው የሚያሳየው። ሰው እነዚህን ሰዎች አንፈልግም፣ እነዚህኛ ሀገርም እንዲመጡ አንፈልግም ነው። ሆቴሎች፣ ሱቆች ለትራምፕ ለፑቲንና ለኤርዶዋን መግባት ክልክል ነው የሚል ሬስቶራንቶች፣ ትላልቅ ታዋቂ ቦታዎች በሙሉ ይሄንን ጽሁፍ ለጥፈዋል። ይህን እያነበብን ነው። አሁን እኛ ያለንበት አካባቢ ሃምቡርግ ሲቲ ካውንስል አካባቢ ላይ ነው ያለ ነው። መንገዶች ሁሉ ተዘግተዋል። ብዙ ፖሊሶች አሉ። ሰላማዊ ሰልፈኞች ይመጣሉ ተብሎ ሰዎቹን ጥግ ያዙ ሂዱ እያሉ ነው አሉ። የሚታየው መፈክር ያው እነዚህ ነው የሚያወግዝ።
መልካም። አካባቢያችሁ ሰላም ይሆናል፣ ነዋሪዎቹ ላይ እናንተ ላይ የሚደርስ ጉዳት አይኖርም ብዬ ተስፋ አደርጋለሁ። አቶ ሸረፈዲን አባጀበል ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ። እግዜር ይስጥልኝ።
ቀጣዩ ዘገባ ወደ አዲስ አበባ ይወስደናል። የተከበራቸው አድማጮች፣ ዶክተር መረራ ጉዲና የቀረበባቸው ክስ የፖለቲካ እንደሆነ እሳቸውም የፖለቲካ እስረኛ እንደሆኑ ለፍርድ ቤቱ አስታወቁ። ዳኞች ውሳኔ ሲሰጡም ታሪክን እንዲያስታውሱ አደራ ብለዋል። ፍርድ ቤቱ ዶክተር መረራ በጠበቆቻቸው አማካይነት ያቀረቧቸውን የክስ መቃወሚያዎች በአብዛኛው ውድቅ አድርጓል። ከቀረቡት የክስ መቃወሚያዎች አንዱም ወደ ሕገ መንግሥት ተርጓሚው አካል እንዲመራ አዟል። ተለዋጭ ቀጠሮም ሰጥቷል። መለስካቸው አማ ዛሬ በነ ዳንኤል ሽበሽና ኤልያስ ገብሩ ጉዳይ ላይም ዘግቧል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ዶክተር መረራ ጉዲና በጠበቆቻቸው አማካይነት ያቀረቧቸውን የክስ መቃወሚያዎች በአብዛኛው ውድቅ ማድረጉን እንደገለጸ ተከሳሹ ለዳኞች የፖለቲካ እስረኛ ነኝ ሲሉ አስታወቁ። ዶክተር መረራ ለዳኞቹ በችሎት ፊት እንደገለጹት የታሰሩበት ፍሬ ነገር የፖለቲካ ጉዳይ እንደሆነ የማያጠራጥር ነው ሲሉ አስረድተዋል። የታሰርኩት ለኦሮሞ ሕዝብ መብት በመቆሜ ነው። የታሰርኩት ለመላው የኢትዮጵያ ሕዝብ በመታገሌ ነው። የታሰርኩት ኢትዮጵያ ለሕዝቦቿ ሁሉ ዴሞክራሲያዊት ሀገር እንድትሆን ስለታገልኩ ነው። በኢትዮጵያ መልካም አስተዳደር እንደሌለና ህዝቡም የተማረረ ለመሆኑ መንግስት በይፋ ይቅርታ የጠየቀበት ጉዳይ ነው በማለት የታሰሩበት ምክንያት ፖለቲካዊ ብቻ መሆኑን ለዳኞች እልህ በሚተናነቀው ድምፅ ሲያስገነዝቡ ተደምጠዋል። በመጨረሻም ለዳኞቹ አደራ የምላችሁ አሉ። አደራ የምላችሁ ውሳኔያችሁን ከመስጠታችሁ በፊት በቀዳማዊ ኃይለ ሥላሴ ዘመነ መንግስት የመጨረሻ ዓመታት አቤ ጉበኛ የተባለው ደራሲ የጻፈውን አልወለድም የሚለውን መጽሐፍ፣ በደርግ ዘመን የመጨረሻዎቹ ዓመታት በአሉ ግርማ የጻፈውን ኦሮማ የሚለውን መጽሐፍ፣ እንዲሁም እኔ የጻፍኩትን የኢትዮጵያ ፖለቲካ ምስቅልቅል ጉዞና የህይወቴ ትዝታዎች፣ ከኢትዮጵያ ተማሪዎች ንቅናቄ እስከ ኢህአዴግ የሚበላው ያጣ ህዝብ መሪዎቹን ይበላል የሚለውን መጽሐፌ እንድታነቡ ነው ብለዋል። ፍርድ ቤቱ ቀደም ሲል የዶክተር መረራ ጉዲና ጠበቆች አቃቤ ህግ በመሰረተው ክስ ያቀረቧቸውን የክስ መቃወሚያዎች በአብዛኛው ውድቅ አድርጓቸዋል። ጠበቆቹ ከዶክተር መረራ ጋር የተከሰሱት ከሁለተኛ እስከ አምስተኛ የተዘረዘሩ ተከሳሾች በሌሉበት ጉዳያቸው የሚታይ በመሆኑ የዶክተር መረራ ጉዳይ ተነጥሎ እንዲታይ የሚለው ጥያቄ ፍርድ ቤቱ የተከሳሽን መብት የሚያጣብብ ሁኔታ አይፈጠርም በማለት ጥያቄውን ውድቅ አድርጎታል። ክሱ በክስ አቀራረብ ረገድ የኢትዮጵያ ህግ የሚያዛቸውን የሚያሟላ ስላልሆነ ክሱ መሰረዝ አለበት የሚለውንም የዶክተር መረራ ጠበቆች ክርክር ፍርድ ቤቱ አልተቀበለውም። በተመሳሳይ ሁኔታ ሌሎችንም መቃወሚያዎች ፍርድ ቤቱ በዘረዘራቸው የተለያዩ ምክንያቶች ሳይቀበላቸው ቀርቷል። ይሁንና በምስክር አቀራረብ ላይ የተነሳው ክርክር የህገ መንግስት ትርጉም ያሻዋል ሲል በኢትዮጵያ ፌዴሬሽን ምክር ቤት ለህገ መንግስት አጣሪ ጉባኤ መርቶታል። የጉባኤውን ብይን ለመስማትና ቀጣይ ትእዛዞችን ለመስጠት ፍርድ ቤቱ ለሐምሌ 25 ቀን 2009 ዓ.ም ተለዋጭ ቀጠሮ ቆርጧል። የተሰጠውን ብይን በተመለከተ ከዶክተር መረራ ጠበቆች አንዱን አቶ ወንድሙ ኢብሳን ስሜታቸውን እንዲያካፍሉን ጠይቀናቸዋል።
ብይኑን በሙሉ ውድቅ ማድረጉ የተለመደ ነገር ቢሆንም ከወንጀል መቀጫ ስነስርዓት ህግ ውጪ ከ130 ነው መቃወሚያ የምናቀርበው። ነገር ግን የፌዴራል ጠቅላይ ሰበር ችሎት ቁጥሩና አንቀጹን ጠቅሶ በቅጽ 4 ላይ ከ130 የወንጀል መቀጫ ስነስርዓት ህግ ቁጥሩ 130 ውጪ የኢትዮጵያ ህገ መንግስት ዓለም አቀፍ ህጎችን ያቀፈ በመሆኑ ከዛ ውጪ ማቅረብ እንደምንችል የጠቀሰ በመሆኑ በዚህ መሰረት ነው ያቀረብነው። በአጠቃላይ ሁሉንም ነው ውድቅ ያደረገው። ውድቅ ማድረጉ ሳይሆን ይሄ በሽብር ላልተከሰሰ ሰው ሽብር አንቀጽን ጠቅሶ ይሄም ትርጉም ይሰጥ ማለቱ ጉዳዩን መጓተት ነገር መስሎ ታይቶኛል።
በምስክር አቀራረብ ረገድ ፍርድ ቤቱ የህገ መንግስት ትርጉም ያስፈልገዋል በሚል ጉዳዩን ለህገ መንግስት አጣሪ ጉባኤ እንዲመራ ማዘዙን አስመልክተው ተጨማሪ ማብራሪያ ለአድማጮች እንዲሰጡም አቶ ወንድሙን ጠይቀናቸው ነበረ።
ፍርድ ቤቱ ያለው ዶክተር መረራ በሽብር ክስ ባይከሰሱም እናንተ በሽብር ላልተከሰሰ ሰው ሽብር አንቀጽ ጠቅሳችሁ ራሽና ስም መከልከላችን ተገቢ አይደለም ቢትሉም የአቃቢ ህግ ፍላጎት የሰው ምስክሮቹ ሁሉንም ያጠቃልላል ስላለ ከአንድ እስከ አምስት ለተከሰሱት አንደኛም እዚህ ውስጥ በመሆኑ ይመለከተናል ብለን በማማን ትርጉም እንዲሰጥበት አድርገናል ነው ያሉት። አዎ ይሄ ፌር አይደለም ነው እያልን ያለ ነው እኛ።
መልካም እንግዲህ ፍርድ ቤቱ መጨረሻ ላይ ትእዛዝ ሲሰጥ በዚህ ብይን ላይ ቅሬታ ያለው ማንኛውም ወገን ይግባኝ ሊል ይችላል ለበላይ ፍርድ ቤት ብሏልና ይግባኝ ያላችሁ እናንተ?
በጣም ይግባኝ እንጠይቃለን። ምክንያቱም በሁለት ነገር ላይ በአንደኛ ደረጃ ይሄ በሽብር ላልተከሰሰ ሰው የሽብር ሰው ምስክር አንቀጽ ጠቅሶ መቅረቡና ፍርድ ቤቱም ይሄን መደገፉ የህግ ግድፈት አለበት። በሌላ በኩል ደግሞ ሲዲዎቹ ማንኛውም ገላጭ ማስረጃዎች ሊደርሱን ይገባል። እስካሁን ድረስ ዶክተር መረራ 7 ወር ከ19 ቀን አካባቢ ቆይቷል። ወደ 8 ወር እስካሁን ድረስ ክሱ ራሱ ገላጮቹ ማስረጃዎቹ ተማልቶ አልደረሰንም። ይህን ሁሉ ጠይቀን ፍርድ ቤቱ ባለማዳመጡ ይግባኝ እንጠይቃል።
በሌላ በኩል ደግሞ በፌዴራል ጠቅላይ አቃቢ ህግና በነ ዳንኤል ሽበሽ መካከል ባለው መዝገብ ላይ የፌዴራሉ ከፍተኛ ፍርድ ቤት ቦሌ ምድብ 5ኛ ወንጀል ችሎት በተከሳሾች ይግባኝ መሰረት ሁለቱን ወገኖች አከራክሮ ለውሳኔ ተለዋጭ ቀጠሮ ሰጥቷል። አቃቢ ህግ በፊት በዚህ መዝገብ የቀድሞውን የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ዳንኤል ሽበሽንና ጋዜጠኛ ኤልያስ ገብሩን ከአስቸኳይ ጊዜ አዋጁ ጋር በተያያዘ ተላልፈዋል ባላቸው ድንጋጌዎች ለፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ወንጀል ችሎት ክስ መስርቶ ነበረ። በዚሁ ፍርድ ቤት በተከሳሾቹ ላይ የተሰጠውን ብይን በመቃወም ተከሳሾቹ በጠበቃቸው አቶ ሽብሩ በለጠ አማካኝነት ለከፍተኛው ፍርድ ቤት የይግባኝ አቤቱታ አቅርበዋል። የቀረበው አቤቱታ ባጭሩ በበታች ፍርድ ቤት ተከሳሾቹ የዋስ መብታቸውን ተነፍገው ጉዳያቸውን በእስር ቤት ሆነው ይከታተሉ የሚለውና የአቃቢ ህግ ምስክር በዝግ ችሎት ይሰማ የሚለው ከህግም ከመርህም ውጭ ነው፣ የተከሳሾችንም ህገ መንግስታዊ መብት የጣሰ ነው የሚል ነበረ። የፌደራሉ ከፍተኛ ፍርድ ቤት ቦሌ ምድብ አምስተኛ ወንጀል ችሎት የተከሳሾችን አቤቱታ ተቀብሎ ጉዳዩ እንደሚያስቀርብ በመወሰን ዛሬ ግራ ቀኙን አከራክሯል። የተከሳሽ ጠበቃ እንደተከራከሩት ከሆነ ደንበኞቻቸው የተከሰሱበት ወንጀል የዋስትና መብት የሚያስከለክል አይደለም። ተከሳሾቹ ቋሚ አድራሻ፣ መታወቂያና ፓስፖርት ያላቸው ናቸው። ከዚህ በፊትም ፍርድ ቤት እንዲቀርቡ ታዘው ሳይቀርቡ የቀረቡበት ጊዜና ሁኔታ አልነበረም። ቢለቀቁ ሌላ ወንጀል ይሰራሉ ተብሎ አይገመትም። በከሳሽ አቃቤ ሕግ እንዲመሰክር ቀርቧል የተባለውን ምስክር ሊያባብሉትም ሆነ ለማስፈራራት የሚችሉበት መንገድ የለምና ሕገ መንግሥታዊ መብታቸው ተከብሮ በዋስ እንዲፈቱ ሲሉ አመልክተዋል። የአቃቤ ሕግ ምስክር በዝግ ችሎት እንዲሰማ የተበየነው ብይንም ከሕግ ውጭ ነው ሲሉ ተከራክረዋል። አቃቤ ሕግ በተቃራኒው ክርክራቸውን በዝርዝር አቅርበዋል። ፍርድ ቤቱም የሁለቱንም ወገን ክርክር መርምሮ ውሳኔ ለመስጠት ለሐምሌ 10 ቀን 2009 ዓ.ም ቀጥሯል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የአርብ ምሽት ዝግጅታችን ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አድማጮች፣ በሰሜን አሜሪካ የወላይታ ተወላጆችና ወዳጆች ማህበር ወላይታ ከጎረቤት ሲዳማ ብሔረሰቦች ጋር ያለው የቆየ የመሬት ይገባኛል ጥያቄ ወደ አላስፈላጊ ግጭት እንዲያመራ እየተደረገ ነው ሲል ስጋቱን ገልጾ መግለጫ አውጥቷል። ከሁለቱ ማህበረሰቦች የተውጣጣ የሀገር ሽማግሌዎች፣ ምሁራንና ታዋቂ ግለሰቦችን ያካተተ አካል ተመስርቶ አለ ላለው ችግር መፍትሄ እንዲፈልግም ጥሪውን አስተላልፏል። ሰሎሞን ክፍሌ በመግለጫው ዙሪያ የማህበሩን ዋና ጸሐፊ ዶክተር ዳታ ቢአን አነጋግሯል።
የወላይታ ታሪካዊ መሬት በአባያ ሐይቅና በብላቴ ወንዝ አዋሳኝ የሆነው የጨከሬ አካባቢ ለሲዳማ ተላልፎ እንዲሰጥ እየተደረገ ነው። ይህም የበላይ አካል ውሳኔ በሕዝቡ ላይ በግድ ወደ መጫን እያመራ መሆኑ ይነገራል። ሁኔታው በሁለቱ ማለትም በወላይታና በሲዳማ ብሔረሰቦች መካከል ግጭት ሊያስከትል እንደሚችል ተሰግቷል። ስለዚህ የሁለቱ ብሔረሰቦች አካላት ዕድል ተሰጥቷቸው ለችግሩ መፍትሄ እንዲፈልጉ ስትሉ መግለጫ አውጥታችኋል። በሰሜን አሜሪካ የወላይታ ተወላጆችና ወዳጆች ማኅበር የጨከሬ አካባቢ ለሲዳማ ተላልፎ እንዲሰጥ እየተደረገ ነው ስትሉ በመግለጫችሁ አስተማማኝ መረጃ አላችሁ? ለዚህ ከሆነስ ምንድን ነው? እስቲ ለአድማጭ አካፍሉ ያላችሁን መረጃ።
በመጀመሪያ ስለተሰጠኝ ድል በጣም አመሰግናለሁ ሰለሞን። ትንሽ ባክግራውንድ ለኝ ስለ አዋናም አንድ የሰላሳ ሰከንድ ባክግራውንድ ልት።
መልካም፣ አጠር አድርገው ካቀረቡልኝ።
እሺ፣ በጣም አጠር አድርገዋለሁ። ከዛ የሰፋውን ኢንፎርሜሽን አዋና ወላይታ ዶት ኦርግ ላይ ማግኘት ስለሚችል ብዙም ዲቴል ውስጥ አልገባም። ቤሲክ አይዲያው እኛ መንግስትን መደገፍ ወይም መንግስትን መቃወም የእኛ አላማ አይደለም እና አሁን በዚህም ጉዳይ አስተያየትም እንድንሰጥ የተገደድንበት ዋናው ምክንያት የመሬቱ ጉዳይ ኢሴንሻሊ ለረጅም ጊዜ ሰው ወደዛም ወደዚህም እያለ እየተጨቃጨቀ የኖረበት ነው፣ ግን አሁን ወደ ግጭት እያመራ ስለሆነ ለእኛ ደግሞ እኛ ቤሲካሊ እዛ በዛው አካባቢ በሚደረግ ልማት ላይ ነበረ መሳተፍ የምንፈልገው እና ድንገት በዚህ ጉዳይ ሰላም የሚደፈርስ ከሆነ ልማትን ማካሄድ ስለማይቻል ግጭትን በሚያስነሳ ሁኔታ እየተፈታ ይመስላል የዚህ ጉዳይ እና ወደዛ እንዳያመራ መንግስትም ቆም ብሎ እንዲያስብ ነው ዋናው
የመግለጫው ዓላማ። የሲዳማ ብሔረሰብ አባላት በበጋው ወራት ለከብቶች ግጦሽ መሬት ፍለጋ ወደ ወላይታ አካባቢ እየመጡ ሲጠቀሙ መቆየታችሁን ገልጻችኋል። ያ ችግር አለመሆኑንም ታምኑበታላችሁ። አሁን ያ ሲዳማዎች ሲገለገሉበት የቆየ መሬት ሙሉ በሙሉ ለእነርሱ ሊሰጥ ነው የሚል ነው ስጋታችሁ? ከሲዳማዎች ጋር ማህበራችሁ በጉዳዩ ላይ ተነጋግሮ ያውቃል?
ይሄ አሁን መሬቱ ወደ ሲዳማ ሆነ ወደ ወላይታ ሆነ ወደሚለው ጭቅጭቅ እንዳይወርድ ነው እኛ ዋናው ስጋታችን። አንድ ህዝብ ነው፣ ይሄ ፋሚሊ ነው። አሁን መሬቱ በዛ ሳይድ ሆነ በዚህ ሳይድ ዊዝን ከንቲ ያለ ባውንድሪ ላይ ይህን ያህል በመንግስትና በህዝብ መካከል የተጋነነ ልዩነት የሚፈጥር ነገር በተነሳ ቁጥር ለዛ አካባቢ ብዙ ጊዜ ሰው ያው በሆነውም ባልሆነውም ጉዳይ ጭቅጭቅ እየተነሳ ልማት እየተጓተተ ነው የቆየው እና ለእኛ ሪሊ አሁን ባውንድሪው የት ጋ ነው ያለው አይደለም። ያ አያሳስበንም። እኛ እየተነሳ እየረገበ የሚመለስ ስለሆነ መንግስትና ህዝብ ተነጋግረው ይፍቱ። ሁለቱም ሰዎች ማለት ስዳማም ወላይታም የእነሱ ምሁራን፣ የእነሱም ባለሙያዎች፣ የእነሱም የሀገር ሽማግሌዎች ሙሉ በሙሉ በተሳተፉበት ሁኔታ እንዲፈታ ነው የእኛ ጥሪ።
ከመንግስትስ ጋር ተነጋግራችሁ ታውቃላችሁ? ማህበራችሁ
አዋና ከተቋቋመ የቅርብ ጊዜ እድሜ ብቻ ነው ያለው። እኛ አሁን አብዛኛውን ጊዜ እስካሁን ድረስ ያለውን ያጠፋ ነው። የአዋናን እዚህ አሜሪካ የመንቀሳቀስ ሊገል ነገሮችን እና የእኛን የውስጥ ድርጅት በማሟላት ላይ ነው ብዙ ጊዜ ያጠፋ ነው። ቀጥተኛ ኮሚኒኬሽን አላደረግንም ከመንግስት ጋር ሶፋር።
አንድ የመጨረሻ ጥያቄ ላንሳ እናበቃለሁ። የሀገር ሽማግሌዎች፣ ምሁራንና ታዋቂ ግለሰቦችን ያካተተ አካል ተመስርቶ ለችግሩ እልባት እንዲፈልጉ ጥሪ አቅርባቸዋል። ያ ካልሆነ ከባድ ግጭት ሊፈጠር ይችላል ስትሉም ስጋታችሁን አስተጋብታችኋል። በአሁኑ ወቅት ምድር ላይ ያለው ሁኔታ ምን ይመስላል?
ከተለያዩ ዜና ምንጮችም ከምናውቃቸውም ሰዎች እየሰማን ያለ ነው ውጥረት አለ። ከመንግስትም አኪሬት የሆነ ኢንፎርሜሽን ማግኘት ኦፍኮርስ አሜሪካ ሆነው አስቸጋሪ እንደሚሆን ትገምታለህ። ግን እየሰማን ያለ ነው ምንድን ነው ይሄ በሀገር አቀፍ ደረጃ ተወስኖ የዛሬ 10 ዓመት ምናምን ተወስኖ የቆየ ስለሆነ እናንተ ምንም ማለትም ማድረግም የምትሉት ነገር የለም ጀስ ተቀበሉ እየተባለ ነው። እና ይሄ ጀኔራል እንደዚህ አይነት ነገር አይፈታውም ችግሩን። ምን አጣዳፊ ነገር ተፈጠረ? መንግስት ለምን ተረጋግቶ ከህዝብ ጋር ኮንሰልት አድርገው ሪሊ ህዝብንም ሰምቶ ይህን ነገር ቢፈታ ሁለቱም ህዝቦች ሰላም ያስፈልጋቸዋል። ሁለቱም ህዝቦች ሪ ተመሳሳይ የተዛመዱ የተቆራኙ ፌታቸው የተቆራኘ ህዝብ ኢትዮጵያውያን ናቸው እና በማዕከል እንኳን በፓርቲም ይሁን በሌላ ቻነል ቢወሰን እንኳን ከህዝብ የሚነሳ ድምፅ ካለ መንግስት ያንን ድምፅ ቢሰማው ጥሩ ነው። ምክንያቱም ይሄ ጉዳይ ተመልሶ መምጣቱ አይቀርም። ያ ደግሞ እኛ በልማቱ ለመሳተፍ በምናደርገው ፕላን ላይ ችግር ሊሆን እንደሚችል እናስባለን። ሰላም ከሌለ እዛ አካባቢ እኛ ልማትን ማየት አንችልም። በልማቱን መሳተፍ በጣም አስቸጋሪ ነው የሚሆነው እና የእኛ ሪሊ ትልቁ ጎል አድርገን የምንወስደው እኛ መንግስትን መደገፍ፣ መንግስትን መቃወም የእኛ ጉዳይ አይደለም። ኦፍኮርስ በእኛ ውስጥ ያሉ ሰዎች የተለያየ ሃይማኖት፣ የተለያየ የፖለቲካ አቋም ያላቸው ሰዎች አሉ። ግን አዋና እንደ ማህበር ናን ፖለቲካል ሆነን በዛ አካባቢ ባለው ልማት ላይ መሳተፍ ነው።
ዶክተር ዳታ ቢያ በሰሜን አሜሪካ የወላይታ ተወላጆችና ወዳጆች ማህበር ዋና ጸሐፊ ለሰጡኝ ማብራሪያ በጣም አመሰግናለሁ። አድማጮች የምትከታተሉት በ19ና በ5 ሜትር ባንዶችና እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በኢሜይል ከደረሱን አስተያየቶች አንድ ሁለቱን እናንብላችሁ።
ጤና ይስጥልኝ ቪኦኤዎች፣ መቼም አስተያየቴን ታቀርባላችሁ ብዬ እኔ አላስብም ነው የሚሉት። አሁን ይህንን ኢሜይል ይላኩልን፣ ካቀረባችሁትም ፈተናውን አለፍኩ ማለት ነው። በትናንትናው ዕለት ዘገባችሁ የኢትዮጵያ መንግስት በሽብር ክስ ከመሰረተባቸው ሰዎች መካከል 6ቱን በነጻ መለቀቃቸውን ዘግባችኋል። ነገር ግን ምንም ወንጀል ያልሰራን ሰው መውለድ እስከማይችልበት ድረስ የአካል ጉዳት ያደረሱ አካላት ለፍርድ እስካልቀረቡ ድረስ ኢትዮጵያ ውስጥ የሕግ የበላይነት አለ ማለት ምኑ ላይ ነው? እባካችሁ በዚህ ጉዳይ ላይ የመንግስትን ምላሽ ጠይቁልኝ ብለዋል። ጸጋዬ ከኔዘርላንድስ
ለአሜሪካ ድምፅ አማርኛው አገልግሎት ባለፈው ሰኞ አዲስ አበባን በሚመለከት በወጣው ረቂቅ ሕግ ላይ ጽዮን ግርማ ባቀረበችው ግሩም ዘገባ ላይ አስተያየት ለመስጠት ነው ይላሉ። በአዲስ አበባ የኦሮሚያን ጥቅም ማስከበር በሚል ሽፋን መንግሥት የጀመረውን አደገኛ አካሄድ በሚመለከት የኦሮሞ ተቃዋሚ ድርጅቶች የያዙትን አቋም በአሜሪካ ድምፅ ቀርበው ስሰማ እጅግ ደስ ብሎኛል። 2 መሠረታዊ ነገሮችንም ተምሬያለሁ። በኦሮሞ ሕዝብ ጥያቄና በቀሪው ሕዝብ ፍላጎት መካከል የነበረው ክፍተትና ፍርሃት እየጠበበ መጥቶ የሕዝብ አንድነት እየጠነከረ መሄዱን፣ 2ኛም ኢትዮጵያ ምንጊዜም ቢሆን ለህልውናዋ ዋስትና የሚሆነው ሕዝብ እንጂ መንግሥታት ያለ መሆናቸውን። መንግሥት ለፖለቲካ ጥቅም ሲሠራ፣ ሕዝብ ግን ለዘላቂ አንድነትና ፍቅር ይለፋል። በእውነቱ የኦሮሞ መብት ድርጅቶችና ተቃዋሚዎች አሁን እየያዙ የመጡት የኦሮሞን ጥያቄ ከሕዝብ ጥያቄ ጋር የማጣጣምና የአንድነት መንፈስ የሚያስመሰግናቸውና ለኢትዮጵያ ዘላቂ አንድነትና የሕዝብ ፍቅርም የሚበጅ ይመስለኛል። በመንግሥትም በኩል ቢሆን አንድን የሕዝብ ጥያቄ ለፖለቲካ ስትራቴጂ ሲባል መልኩን በመለወጥ ሕዝብንና ሀገርን ሊጎዳ በሚችል መንገድ አቅዶ መንቀሳቀስ ኃላፊነት የጎደለው ተግባር መሆኑን መረዳት ያለበት ይመስለኛል። የጀመረውንም አደገኛና ጎጂ የፖለቲካ ጨዋታም ማቆም ይኖርበታል።
ጥያቄውንም በቀጥታና በሕገ መንግሥቱ መንፈስ መመለስ አለበት እላለሁ። አሁን የተያዘው ሕዝብና ሀገርን ብቻ ሳይሆን ራሱ ኢህአዴግንም የሚጎዳ አደገኛ አካሄድ ነው ብለዋል አቶ ህሩይ ከዚሁ ከዋሽንግተን ዲሲ አካባቢ። አድማጮች ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናችሁ አድማጮቻችን የድረገጽ አድራሻችን amharic.voanews.com ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ horn.voa.mobiን ተጠቀሙ። በፌስቡክና በትዊተርም ተከተሉን።
ዝግጅታችን ይቀጥላል። አሁን ወደ ሲያትል ዋሽንግተን እናምራ።
አዲሱ አበበ ከስፍራው ይገኛል። አሉላ ከበደ ማምሻውን በስልክ አግኝቶታል።
አዲሱ አበበ የሲያትል ነዋሪ ሆነሃል። እንግዲህ ሰሞኑን ኢትዮጵያውያን መሰንበቻውን ከተማይቱንም አድምቀው እንደቆዩ መገመት ይቻላል። እንዴት ይዛችኋለች ሲያትል? እናንተስ እንዴት ይዛችኋታል?
እግዚአብሔር ይስጥልኝ አሉላ፣ እንደምን አመሻ። አድማጮችም እንደምን አመሻችሁ። ሲያትል በጣም ድንቅ ነው። ትላንት እንደነገርኩ እኔ እዚህ ለመቀመጥ ሁሉ ልቤ ከጅሏል። ለማንኛውም ውድድሮች እየተካሄዱ ነው። ከውድድሮቹ ጎን ለጎን የሚካሄዱ ዝግጅቶችም አሉ። ኳሱን ተከትለው ስልክ ከኳሱ በኋላ ድክ ድክ እያሉ የሚሄዱ ይመስላል። እና ለማንኛውም በየአመቱ ልክ ነው እየተገናኙ ይካሄዳል። ከጨዋታው ብጀምርልህ ትላንት ነው ስንዋይ ሳን ፍራንሲስኮ ከዳሸን ጋራ፣ ሁለቱም የሁለተኛ ዲቪዚዮን ቡድኖች ናቸው። ጨዋቱ ዳሸን 1-0 እየመራ እያለ ረብሻ ተነስቶ ዳኞች ተደብድበው ነበር እና ያ ውሳኔ ምን ሆነ የሚለውን ነገር ለዛሬ አሳድሬ ነበር። በዚህ ጉዳይ ላይ እንዲያስረዳኝ መስመር ላይ ተካበ ዘውዴን ይዣለሁ። ተካበ ዘውዴ ማለት የቀድሞ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ፣ በጣም ታዋቂ ስፖርተኛ ነው። እዚህ ሀገር ከመጣም በኋላ የቨርጂኒያን ቡድን አሰልጥኖ ለዋንጫ ደርሷል። በአሁኑ ወቅት ደግሞ የፌዴሬሽኑ የውድድር መምሪያ ወይም የቱርናመንት ኮኦርዲኔተር አስተባባሪ ነው እና ምን ሆነ ውጤቱ፣ ድብድብ ባካሄዱ ተጫዋቾችም ሆነ የቡድን መሪዎች ላይ ምን እርምጃ ተወሰደ፣ አደጋውስ ምን ያህል ነው የሚሉትን ተካበ ይቃኝልናል። ተካበ እግዜር ይስጥልኝ። ሲቀጥል በዚህ ላይ ምን ተወሰነ? ጠቡስ እንዴት ተነሳ?
ሰላም አዲሱ፣ በጣም አመሰግናለሁ እኔ መድሉን ስለሰጠኝ። አዎ እንግዲህ የሳን ፍራንሲስኮ ነው ከተማው ቲም ሲያትል ዳሽን እየተጫወቱ ዳሽን ቡድን 1-0 እየመራ ነበር። አንድ ተከላካይ ቀድሞ ቢጫ አየ፣ እንደገና ተጫዋቹን ስለጎተተ ሁለተኛ የለው ቀይ በመሰጠቱ ትንሽ አምባጓሮ ተፈጠረ። እንግዲህ ከዛ በኋላ ያለው በጣም አስቸጋሪ ሁኔታ ነበር እና ስርዓት በመያዝ ካፕቴኑ የቡድን መሪው ወይ አሰልጣኙ ማነጋገር የሚችሉትን ተጫዋቾቹ ዳኛውን በመክበብ ጭራሽ ከማናገር ይልቅ ዳኞቹ እስከ መምታትና እስከ መጉዳት ደረጃ በመድረሳቸው ከቁጥጥር ውጪ ሊሆን ልናቆመው የማንችለው ሁኔታ ስለነበር ጨዋታውን እንድናቋርጥ አስገድዶናል።
ጉዳቱ ምን ያህል ነው በዳኞቹ ላይ ተጋበ?
በጣም በተለይ የመስመር ዳኛው ዳኛውን ሲከቡት መጥቶ ለመገላገል በመሞከር በክርኑ ነው የመታው። ይሄ ደግሞ ክሊርሊ በቪዲዮ ተቀርጾ ታይቷል። እንግዲህ እኛ ዳኞቹ ጋር ትንሽ ወደ ይሄ ክሪሚናል አክት ነው እንግዲህ እዚህ ሀገር ደግሞ እንደዚህ አይነት ነገር ስታደርግ
ወንጀል እንዳይከሱ እየተከላከላችሁ እየጠየቃችሁ ነው።
እኛ በተቻለ መንገድ በሰላም ለመፍጠር እየሞከር ነው፣ ግን አሁንም ቢሆን ችግር የፈጠረብን ተጫዋቾችን እናናግር ሲሉ የሳን ፍራንሲስኮ ቡድን ከአሁን ድረስ ፈቃደኛ አልሆነም ይሄንን እና በዚህ ሁኔታ ነው ጨዋታውን በሚመለከት ያው መቀጠል በማንችልበት ሁኔታ ስለነበር አቋርጠን የቶርናመንት ኮኦርዲኔቲንግ ግሩፑ ተሰብስቦ ዩናኒመስሊ ሳን ፍራንሲስኮ ቲም ላይ የፖይንት ዲዳክሽን ዊች ኢዝ ፎርፌት የሰጠና
ነጥብ ተቀንሶበት እንዲሸነፍ ተደረገ ነው የምትለኝ?
የዛ ቀን የነበረው ውጤት ለሲያትል ቡድን 3 ነጥብና 3 ጎሎች እንዲሰጠው ተደርጓል።
ለዳሸን ቡድን የመስመር ዳኛውን በተለይ በክርኑ መስቶ መሬት የጣለው ተጫዋች ወይም ደግሞ አሰልጣኙም ተባብሯል በደብደባው የሚል ነገር ነው። በርቀት ስላለን በደንብ አይታየንም ለኛ ነበር እና ምንድን ነው እዛ ላይ የተወሰነ ውሳኔ?
እንግዲህ ቪዲዮውን አይተናል። ክሊርሊ እንደተመታ ያሳያል። ትንሽ ብለር የሆነ ነገር እንትን የሚለው ልጁን አግኝ ማድረግ ነበር፣ ግን ላይንስ ማኑ ስላየው እሱ ፒክቸሩን ፒክ አድርጎ ከአይዲዎቹ ይሄ ነው ብሎ አይደንቲፋይ አድርጓል። እንግዲህ ከዚህ ያለው ይሄ ፖሊስ ሪፖርት አድርገዋል። የሁለተኛው የአሰልጣኙን እስካሁን ድረስ ማይነር እንትን ስለሆነ ዳኛው ቱ ጀስ በጭንቅላቱን ነው የመታኝ። መነጋገር እፈልጋለሁ ማነጋገር እፈልጋለሁ ብሎ ነበር፣ ግን አጋጣሚ ትናንትና በማናገር ጊዜ ምንም አይነት ፈቃደኝነትን አላሳዩንም።
መልካም ተቃበዘው ዴ የኤስኤፍኤንኤ ወይም የሰሜን አሜሪካ ኢትዮጵያውያን ስፖርትና ባህል ፌዴሬሽን የውድድሮች አስተባባሪ አመሰግናለሁ ስለ ጊዜ ጊዜ ይስጥልኝ። ገና
አመሰግናለሁ አዲሱ።
እሱ ከተካበ ጋር እንግዲህ ይህን ድንገት ቃኝተሃል። ታዲያ ቀደም ብላ ጠቆም አድርገሃል በትዩ የሚካሄዱ ዝግጅቶች በትናንትናው ምሽት እንደቀጠሉ ምን ይመስሉ ነበር? ዋነኞቹ ሴትኞቹ ናቸው?
እንግዲህ አንድ አራት ነበሩ። ያው ኳሱን ተከትለው የሚሄዱ ቅድም እንዳልኩ በኋላ ከኋላ ድቅ ድቅ እያሉ የሚሄዱ የቀድሞ የኢትዮጵያ አየር ኃይል ማህበር ምሽት ነበረው። ኢሳት የገንዘብ አስተዋጽኦ ነበረው። የጎንደር ህብረት ማህበርና ሌሎች ተመሳሳይ ዓላማ ያላቸው የኢትዮጵያ ማህበራት አንድ ላይ ስብሰባ አድርገዋል። የቀድሞ የኢህአፓ አባላትም እንዲሁ ስብሰባ ነበራቸው። ሁሉም ጥቂት ጥቂት ቢባልላቸው ባልከፋ፣ ግን ሰዓታችንም አይበቃም። ደግሞ ሁሉም ዘንድ መሄድ አልቻልኩም። ለምን? ሁሉም ያዘጋጁት በተመሳሳይ ቢያንስ በተቀራራቢ ሰዓት ስለሆነ ሁሉ ጋር መድረስ አይቻልም። በወቅታዊ የኢትዮጵያ ጉዳይ ላይ የተካሄደው የጎንደር ህብረት ስብሰባ ስለዛ ጥቂት ለማለት በአሜሪካ፣ በአውሮፓ፣ በአውስትሬሊያም ሆነ በካናዳ ቅርንጫፎች እንዳሉት የተገለጠለት የጎንደር ህብረት ዛሬ ስሙን ዓለም አቀፍ የጎንደር ህብረት ብሎ መሰየሙን የዚሁ የዓለም አቀፉ ስብስብ ሊቀመንበር ዶክተር አበበ ገላጋ ይገልጠውልኛል። ትናንት ማታ አግኝቻቸው እዛው ጎንደር ህብረት ትናንት ማታ ከጎጃም፣ ከወሎ፣ ከሸዋ፣ ከሲዳሞ ህብረቶች ጋራ የጋራ ህብረት መፍጠሩንም በአቋም መግለጫ ይፋ አድርጓል። እናም ህብረታቸው ለኢትዮጵያዊነት መሆኑን ሲገልጡ አጠራራቸውንም የጎንደር ህብረት ለኢትዮጵያ አንድነት፣ የስዳሞ ህብረት ለኢትዮጵያ አንድነት፣ የሸዋ ህብረት ለኢትዮጵያ አንድነት፣ የወሎ ህብረት ለኢትዮጵያ አንድነት ብለውታል። ይህ የጎንደር ህብረት የሲያትል ቅርንጫፍ ያስተናገደው የትናንቱ ስብሰባ ከጎጃም ዓለም አቀፍ ትብብር፣ ከወሎ የኢትዮጵያ ውርስና ቅርስ ማህበር፣ ከሸዋ ሁለገብ አንድነት ማህበር፣ ከሲዳሞ ክፍለ ሀገር ተወካዮች የቀረቡ ሪፖርቶችን የአንድነትና የህብረት አቋም መግለጫዎችን አሰምቷል። ታዳሚዎች የተጠበቀውን ያህል አልመጡም ያሉት አዘጋጁ ኢትዮጵያ ላይ የተጋረጠውን የአምሳ ዓመታት ችግር ያሉትን ለመቅረፍ የሚቻለው አሉ በእንዲህ አይነቱ ስብስብ ነው። የዛሬ ዓላማችንም በጣሊያን ጊዜ ጥቁር አንበሳ ብለው እንደተነሱት እንደነ ይልማ ደሬሳ፣ እንደነ አበበ አረጋይ፣ እንደነ በላይ ዘለቀ የመሳሰሉ ጀግኖችን መፍጠር ነው ሲሉ የዓለም አቀፉ ህብረት ሊቀመንበር ዶክተር አበበ ገልጠውልኛል። ይሄ በኦርቶዶክስና በእስልምና ሃይማኖቶች አባቶች ጸሎትና ማበረታቻ ምክር የተጀመረው ስብስብ የአንድነት በቅርቡ ከእስር የተፈታውን ሀብታሙ አያሌውን በስብሰባው ላይ አቅርቦ በእንግድነት ተናጋሪ አድርጎ ንግግር አድርጓል። ያ ብቻ አይደለም፣ ሀብታሙ የእውቅና ሰርተፍኬትና ሽልማትም ትናንት ከጎንደር ህብረት ተበርክቶለታል። ሌሎች ተናጋሪዎችም ነበሩ። በእውነቱ አሉላ፣ ለጊዜያችን ከዚህ በላይ መሄድ አልችልም። በሌላ ፕሮግራም እንግዲህ እንደ አስፈላጊነቱ መግለጥ ሞክራለሁ።
መልካም አዲሱ፣ ዛሬ ደግሞ ትልቅ ዝግጅት ከፊት ይጠብቀሃል። የኢትዮጵያ ቀን ነው። ይህንና ሌሎች እንዲያውም ተዘዋውረህ በየአካባቢው የተመለከትካቸውን ኢትዮጵያውያን የሚያደርጓቸውን እንቅስቃሴዎች ጀምሮ በመጪው ፕሮግራሞቻችን ይልቁንም ደግሞ በተከታዩ የራዲዮ መጽሔት ይዘህልን ትቀርባለህ። ለአሁኑ አመሰግናለሁ። መልካም ጊዜ።
እግዚአብሔር ይስጥልኝ አሉላ። የኢትዮጵያ ቀን እንዳልከው ከጥቂት ሰዓታት በኋላ ይጀምራል። ደማቅ ነው ተብሎ ይጠበቃል። የሚመጣው ህዝብ ብዙ ነው እና ሜዳው አይችለውም የሚል ስጋትም አለ። ለማንኛውም እንዳልከው በቀጠሮ እንያዘው። ሰላም አምሽ፣ አድማጮችም ደህና አምሹ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች፣ ዝግጅታችን ይቀጥላል።
በአዲስ አበባ ከተማ ነጋዴዎች ላይ የተደረገው አዲሱ አማካኝ የቀን ገቢ ትመና ነጋዴው ወደፊት ሊመጣበት የሚችለውን ከፍተኛ የገቢ ግብር ማሳያ በመሆኑ ሊቀበሉት እንደማይችሉ ያነጋገርናቸው ነጋዴዎች እየገለጹ ናቸው። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዋና ዲሬክተር ወይዘሮ ነጻነት አበራ በበኩላቸው የቀን ገቢ ግምቱ የተሰራው በጥናት ላይ ተመስርቶ እንደሆነ ገልጸው ሁኔታውን ለመረዳትም መደማመጥ እንደሚያስፈልግ ጠይቀዋል። ጽዮን ግርማ ዝርዝሩን ይዛለች።
የገቢዎችና ጉምሩክ ባለስልጣን በአዲስ አበባ ከተማ የሚገኙ አነስተኛ ግብር ከፋዮች የሚከፍሉትን ዓመታዊ ግብር ተመን ከማውጣቱ በፊት አማካኝ የቀን ገቢ ግምት ለውጥ ማድረጉን የሚገልጽ ደብዳቤ መስጠት ከጀመረ 2 ሳምንታት ተቆጥረዋል። ከተማ ውስጥ ባሉ 9 ክፍለ ከተሞች የሚገኙ በተለያየ የንግድ ዘርፍ ላይ የተሰማሩ አነስተኛ ግብር ከፋዮች እየደረሳቸው ያለው የቀን ገቢ ግምት የግብር ከፋይ ደረጃቸውንም ከዝቅተኛ ወደ ከፍተኛ የሚያስገባ ጭምር እንደሆነ ይገልጻሉ። ከነዚህ መካከል የአሜሪካ ድምጽ ያነጋገራቸው በጸጉር ስራ፣ በመኪና ዕቃ መፈታቻ እንዲሁም በሸቀጣሸቀጥ መሸጫ ስራ ላይ የተሰማሩ ነጋዴዎች አማካኝ የቀን ገቢያችሁ ነው የተባልነው እኛ ከምናውቀው እውነታና ከገቢያችን ጋር ፍጹም የሚመጣጠን አይደለም ሲሉ ቅሬታቸውን ሲያቀርቡ ቆይተዋል። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራን ባነጋገርናቸው ወቅትም የገቢ ግምት ከተሰራ 6 ዓመታት መቆጠሩን ገልጸው በመጀመሪያ ነጋዴው ቅሬታውን የሚያቀርበው ከዛሬ 6 ዓመት በፊት ከተሰራለት ግምት ጋር በማነጻጸር ነው ብለዋል። በተጨማሪ ደግሞ አሁን የተሰራው የቀን ገቢ ግምት መጠን ሲሆን በመጨረሻ የሚመጣው ተከፋይ ግብር ግን በጣም አነስተኛ ነው ሲሉ በምሳሌ አስረድተዋል። አንድ ሰው በሀገር ውስጥ ነግዶ እየሰራ ዝቅተኛ የሆነውን ዓመታዊ ግብር መክፈል ካልቻለ እንዴት ነው የሚሆነው ብለው ጥያቄም ሰንዝረዋል። በዛሬው ዕለት በኮልፌ ቀራኔ ውስጥ በአልጋ ጥልፍ ስራ ላይ የተሰማሩ ነጋዴዎች አግኝቼ አነጋግሬ ነበር። ይህንን የወይዘሮ ነጻነትን ሀሳብ አንስቼም ጠይቄያቸዋለሁ። ስሟን እንዳልጠቅስ የጠየቀችኝ የ38 ዓመትና የአንድ ልጅ እናት የሆነች በአልጋ ልብስ ጥልፍ ስራ ላይ የተሰማራች ነጋዴ ሀሳቡን በፍጹም አትቀበለው።
አንደኛ ነገር እዚህ የምንሰራበት ቦታ ላይ በፍጹም እኛን የማያካትት ነገር ነው የተደረገብን ማለት ነው። መውጫ መግቢያ የለውም። ቦታውን መታችሁ ይልም ብለን ቅሬታ ብናሰማ ሊሰሙንም አልቻሉ። በዛ ላይ መብራትም ይጠፋል። እቃው ማቴሪያሉ ከምንቀበለውና ከሰው ተቀብለን የምንሰራው አንድ አይነት ነገር አይደለም። የተመጣጠነ ነገር አይደለም የምንሰራው። እኔ አሁን ገና 2ኛ ዓመቴ ነው ማለት ለስራው አዲስ ነኝ። እኔ ኮምፒውተራችሁ ገብታችሁ እዩ። ምንም አይነት የንግድ እንትን በቤተሰብም በእኔም በኩል የለም። ግምታችሁ ትክክል አይደለም ብዬ እንኳን በባለፈው አመት ስገብር የአሁኑን ክፈይና ለሚቀጥሉ አመት ማሻሻያ ይደረጋል እናያለን፣ ቦታውን መተን እናጠናለን አሉ። መጡ፣ አዩ፣ ግን ምንም የተደረገ ነገር ጭራሽ ኦቨር ሆኖ ነው የመጣው።
ይቺ ነጋዴ ያለፈው አመት በቀን 20 ብር የቀን ገቢ ግምት 5000 ብር አመታዊ ግብር እንደከፈለችና ያን ጊዜም ቢሆን ቅሬታ እንዳላት ገልጻ አሁን 1200 ብር የቀን ገቢ ግምት እንደተተመነባት ትናገራለች።
አሁን ደግሞ በዚህ አመት ደግሞ 1800 ብላችሁ ስትገምቱበት ምን ያህል እንደሚመጣብን እንዴት እናናቅም? እንዴት እንደዚህ ስሉናላችሁ ብለን ስንል በቃ ፈጽሞ የሚሰማን የለም። አሁን ዛሬ 5ኛ ቀኔ ነው ቅሬታ ለማሰማት ማለት ነው። ብሄር ወረቀቱን ጭራሽ ቀዳደው ጥለውታ ሰውንም በጣም ሊማረርና ልትል የቻለው ወደፊት ምንድን ነው የሚመጣብን ነው። ሰው ያላገኘውን ነገር እንዴት ነው የሚከፍለው? ንግድ ፍቃዱን እንኳን በቃ እንመለስ ይቅርብን ብለን ስንጠይቃቸው ንግድ ፍቃዱን በአሁኑ በሐምሌ ላይ የለን ማዘጋት እንኳን የሚቻለው በዚህ ሰዓት አንቀበልም፣ ብታዘጉም ጥቅምት ላይ 2010 ማለት ነው ጥቅምት ላይ እሱንም በአዲሱ ታሪፍ በተመነበት ታስቦ የ4 ወር ከፍላችሁ ባልሰራንበት ማለት ነው ባላገኘንበት ማለት ነው የሚያስከፍሉን ማለት ነው። ይህን ያህል ነው የተባልነው።
በሌላ በኩል ምክትል ዳይሬክተሯ ወይዘሮ ነጻነት በነጋዴው ማህበረሰብ በኩል የቀን ገቢ ግምቱ ከስራ ሊያስወጣን ነው በሚል እየተነሳ ያለው ቅሬታ ግልጽ የሆነ መረጃን ካለማግኘት የመጣ እንደሆነ ይናገራሉ።
ሰው እያነሳ ያለው የተገመተልኝ የቀን ገቢ ግምት እንዳለ ግብርና ታክስ ነው የሚል የተምታታ ግልጽ ያልሆነ ግንዛቤ ጉድለት እንዳለን እየተረዳን ያለ ነው። ይሄን ደግሞ ሊያስረዳ የሚችል በየወረዳው የግንዛቤ አስጨባጭ ኮሚቴ ወይም ደግሞ አስረጅ ኮሚቴ ብለን አቋቁመን እንዲረዱ እያደረግን ነው ያለ ነው። ግን ችግሩ ምንድን ነው? የት ላይ ነው ግልጽ ያልሆኑት? የት ላይ ነው ችግር ያለባቸው የሚለውን ነገር ለማስረዳት የሚያስችል የተረጋጋ እና ጆሮ ሰጥቶ ሊያደምጥ የሚችል ሰው ነው እየጠፋ ያለው። በዚህ አጋጣሚ በደምብ ተረጋግተን ተቀራርበን ያለውን አጠቃላይ ሁኔታ መረዳዳት ብንችል መልካም ነው ብዬ አስባለሁ።
ወይዘሮ ነጻነት የነጋዴው ማህበረሰብ ለግንዛቤ ማስጨበጫ ወደ ተቋቋሙት ቦታዎች እየቀረበ ሁኔታውን በሚገባ እንዲረዳው ይጠይቃሉ። ነጋዴዎቹ በበኩላቸው የምናዳምጠው ሳይሆን የሚሰማን ነው የምንፈልገው ይላሉ። የተሰጠው ጊዜ ገደብ ሳይጠናቀቅ ቅሬታ ለማቅረብ ስንሄድ መጉላላት ነው የሚተርፈን ትላለች የአልጋ ልብስ ነጋዴዋ።
ግን ቀደመን ሄደን ቅሬታ ስጡን ስንል ያጉላሉናል። አምስት ሰው ስድስት ሰው ከተቀበሉ በኋላ ከሰዓት ይሉሻል። ሰዓት ሲደርስ ያለውን ሰዓት በምን የሚያርገው እንድትሆን አላውቅም፣ ብቻ ደግሞ ለነገ ደግሞ እንባላለን እና ይኸው ዛሬ ነው መጨረሻው ቀን የተባለው። ከባለፈው ተብለን ነበር፣ ይኸው ዛሬ ነው። ዛሬም የለም ተባለ፣ ለሰኞ ደግሞ ተባለ። ጨንቆኛል። ይሁን ለወደፊቱ ነው። ይህን ስራውን ትቼ አሁን ቤት መቀመጥ ያለኝ አማራጭ፣ ምንም አማራጭ የለኝም። በቃ ምን ለምን ከመንግስት ጋር የማይሆን ነገር ውስጥ ከመገባባት እርግፍ አድርጎ መተው ነው የሚሻለው። በቃ ተም የለሽም፣ በቃ ማንም አይሰማሽም። በቃ ብሶትሽን ልትናገር ስትፈልጊ ያልሆነ ነገር ተናግረው ሌላ ነገር ውስጥ እንድትገቢ ነው የሚያደርጉሽ። በቃ መናገር የማትፈልጊውን ነገር እንድትናገሪ ነው የሚያደርጉሽ። በባለፈው ስብሰባ ላይ ብለን ጠርተናቸው ወደ ክፍለ ከተማ ስንሄድ ገና ያኛን አቤቱታ ሳትሰማ ፖሊስ እጠራለሁ አለች። ፖሊስ ለምንድን ነው የምትጠሪው? ምን አደረግን? ቅሬታችንን ልናሰማ ነው የመጣነው። ችግራችንን ብሶታችንን ስሙን። እናንተስ እንደኛ እህቶቻችን አደረጋችሁም? እዚህ ድረስ የመጣነው ስራ እኮ አለን። እኛም ሱቁን ዘግተን የመጣ ነው። መንግስት እንዲያውቅልን ነው ይህን ነገር የመጣ ነው ብለን ስለት ፈጠራለ
ክብራትና ክብራን አድማጮች፣ የዚህን ዘገባ ቀጣይና ሙሉውን ክፍል በእሁድ ምሽት ይዘንላችሁ እንመለሳለን።
አፍሪካ በጋዜጦች ተከታዩና የመጨረሻው ቅንብር ነው። አዘጋጅና አቅራቢ አዳነች ፍስሐዬ ናት።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ የእስያ አይነት የኢንዱስትሪ ልማት እየተከተለች መሆኗ ተገለጸ፣ ኢትዮጵያ ያሉ ስደተኞች የሥራ ዕድል እንዲያገኙ በሙያ ማሰልጠን ተጀመረ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው።
ፋይናንሻል ታይምስ ጋዜጣ ኢትዮጵያ ውስጥ በተቀየሰው አዲስ የኢኮኖሚ ዕቅድ መሠረት በረሃብና የማራቶን ውድድር አሸናፊዎችን በማበርከት ብቻ ትታወቅ የነበረችው አገር ከጥቂት ዓመታት በፊት ከነበረችበት ሁኔታ ጋር ሲወዳደር ፍጹም ተለውጣለች ይላል። በአብዛኛው ከቻይና በሚፈሰው መዋለ ንዋይ ምክንያት የቻይናን አይነት የላቀ እድገት እያሳየች ነው። ካለፉት 10 ዓመታት ወዲህ የኢኮኖሚ እድገቷ በ10 ከመቶ ሲመጥቅ ቆይቷል። ዓለም አቀፍ የገንዘብ ድርጅት በገለጸው መሠረት በሕዝብ ብዛት ከአፍሪካ ሁለተኛ የሆነችው ኢትዮጵያ ኬንያን አልፋ ከምሥራቅ አፍሪካ በኢኮኖሚ እድገት የላቀች ሆናለች ሲል ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ገልጿል። ኢትዮጵያ የኢሲያን አይነት የኢንዱስትሪ እድገት ለመከተል እየሞከረች ነው። ቻይናን በመሳሰሉት አገሮች ዋጋ እየናረ በመሄዱ ቀጣዩዋ የዓለም አቀፍ ፋብሪካዎች መናኸሪያ ለመሆን አቅዳለች። ዋናው መቀመጫው ሆንግ ኮንግ የሆነው በሐዋሳ ኢንዱስትሪ ፓርክ ያለው የአልባሳት ፋብሪካ ዋና ሥራ አስፈጻሚ ሮጀር ሊ ለትልልቅ ምርቶች የምታመች የመጨረሻዋ ግንባር ትሆናለች ማለታቸውን ፋይናንሻል ታይምስ ላይ የወጣው ጽሑፍ ጠቅሷል።
የኢትዮጵያ መንግሥት ሌሎች 9 የኢንዱስትሪ ፓርኮችን በሀገሪቱ የመስረት እቅድ እንዳለው ጽሑፍ አውስቶ በጠቅላይ ሚኒስትር ኃይለማርያም ደሳለኝ ጽሕፈት ቤት ሀገሪቱን በኢንዱስትሪ የማዳበር ፖሊሲን በማንቀሳቀስ ላይ ያሉት ሚኒስትር አርከበ ዑቅባይ ያሉትን ጠቅሷል። ግባችን ኢትዮጵያን ከእርሻ ኢኮኖሚ የኢንዱስትሪ ምርቷ የበላይነት ቦታ ወደሚይዝበት ደረጃ ከፍ ለማድረግ ነው። ቅድሚያ የምንሰጠው ለዚሁ በመሆኑ ዲሞክራሲ ኋላ የሚመጣ ነገር ነው። ማትኮር ያለብን በኢኮኖሚ እድገት ላይ ነው። ይህን የምናደርገውም ፍጹማዊ የፖለቲካ ስርዓት ዕድሜን ለማራዘም ሳይሆን የማንኛውም ሀገር ዋና ግብ ማደግ፣ ሌሎች ሀገሮች የደረሱበትን ቦታ መድረስ፣ የህዝቡን ኑሮ ማሻሻል በመሆኑ ነው ሲሉ ሚኒስትር አርከበ ዑቅባይ ማስገንዘባቸውን ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። የሀገሪቱ መንግስት እንደ አውሮፓ አቆጣጠር እስከ 2025 ዓ.ም ባለው ጊዜ ውስጥ በ8 ዓመታት ውስጥ ማለት ነው በየዓመቱ 200,000 የሥራ ቦታዎችን የመፍጠር እቅድ እንዳለው አቶ አርከበ ዑቅባይ አክለው መግለጻቸውን ዘገባው ጠቅሷል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ዛይድ ራአድ አልሑሴን ግን የተለየ አመለካከት እንዳላቸው የፋይናንሻል ታይምስ ጋዜጣ ጠቅሷል። ከፍተኛው ኮሚሽነር በቅርቡ አዲስ አበባን በጎበኙበት ወቅት መንግስት ሁኔታዎችን ለቀቅ ካላደረገ በስተቀር ማህበረሰባዊ ውጥረቶች ግለው ከባድ ሁኔታ ሊከተል ይችላል፣ በሀገሪቱ ጠንካራ የኢኮኖሚ እድገት ቢኖርም እንኳን ማለታቸውን የፋይናንሻል ታይምስ ጋዜጣ ድረገጽ አስገንዝቧል።
ኢትዮጵያ ውስጥ ባለፈው ዓመት ሰፊ ተቃውሞ ተካሂዶ የነበረ ቢሆንም ሐዋሳ የኢንዱስትሪ ፓርክ ላይ መዋለ ንዋይ ያፈሰሱት የውጭ ሀገራት ኢንቨስተሮች የአገሪቱ መንግስትንና የማምረት ኢንዱስትሪን ለማዳበር የሚያደርገውን ጥረት እንደሚደግፉ ጽሑፉ አውስቷል። እኛ የምንፈልገው በቂ የሥራ ኃይል ያላት፣ ሸቀጦችን ወደ ውጭ ለመላክ ለባህር ወደብ ቅርበት ያላት፣ የሠራተኞች ክፍያ ዝቅ ያለበት፣ መንግሥት የኢንዱስትሪ እድገት እንዲጠናከር የሚያስፈልግ በሚገባ የተጠና ማዕቀፍ የሚያቀርብበት፣ ለአሜሪካና ለአውሮፓ ገበያዎች ከቀረጥ ነጻ የሆነ ተደራሽነት ያለባት አገርን ነው ሲሉ ዋናው መቀመጫው ሆንግ ኮንግ የሆነው የአልባሳት ፋብሪካ ሥራ አስፈጻሚ ሮጀር ሊ ገልጸዋል። ሌላው ትልቅ ነገር ደግሞ የኤሌክትሪክ መብራት ዋጋ ዝቅተኛ መሆኑ ነው ይላል ጽሑፉ። በሐዋሳ የኢንዱስትሪ ማዕከል ፋብሪካ የከፈተው የኒውዮርክ የአልባሳት ኩባንያ ዋናው የአቅርቦት ኃላፊ ደግሞ መንግሥት ለማድረግ ቃል የገባውን ሁሉ በተግባር ላይ አውሏል ማለታቸውን ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቅሷል።
የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ድረገጽ በበኩሉ አውሮፓ ለመግባት ከኤርትራ ስለሚጎርፉ ስደተኞች ዘግቧል። በብዙ ሺዎች የሚቆጠሩ ኤርትራውያን የተሻለ ኑሮ ፍለጋ ከሀገሪቱ ወጥተዋል። ወደ አውሮፓ መጉረፉን ለማቆም ሲሉ ህብረ ሀገራት አንድ ሀሳብ አፍልቀዋል። ስደተኞችን አሰልጥኖ በተሰደዱባቸው ጎረቤት ሀገሮች እድል እንዲያገኙ ማድረግ ይላል። እዚህ በሰላም ለመግባት እንችል እንደሆነ እርግጠኞች አልነበርንም። በሰላም በመግባታችን ደስ ብሎኛል ሲል አንድ የ19 ዓመት ዕድሜ ኤርትራዊ ስደተኛ መናገሩን በጋዜጣው ጠቅሷል። ከአንድ ጓደኛው ጋር ሆነው ምግብና ውሃ ሳያገኙ ለሁለት ቀናት ያህል እንደተጓዙና በአንድ ሁኔታ ኤርትራንና ኢትዮጵያን በሚያዋስነው ድንበር ባሉት የኤርትራ ወታደሮች ተኩስ እንደተከፈተባቸው ወጣቶቹ መግለጻቸውን ዘገባው ጠቅሷል። ከአገር ለመሰደድ የወሰኑት የኤርትራ መንግስት በወታደራዊ አገልግሎት እንዲሳተፉ ስለሚያስገድዳቸው መሆኑን ወጣቶቹ ገልጸዋል ይላል ዘገባው። ወደ ኢትዮጵያ ከሚሰደዱት ብዙ ኤርትራውያን ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት ለመሞከር ሱዳን ወይም ሊቢያ የመሄድ ዓላማ አላቸው። አንዳንዶቹ ደግሞ ኢትዮጵያ ውስጥ ሰፍረው ይቀራሉ። በተሳሰረ የህገ ወጥ አሸጋጋሪዎች መረብ በኩል ወደ አውሮፓ ለመውጣት በብዙ ሺህ የሚቆጠር ዶላር መክፈል ያስፈልጋል። በዛም ላይ በባህር ሰምጦ መቅረት አለ። በያዝነው ዓመት ብቻ ካለፈው ጥር ወር አንስቶ ማለት ነው ከሁለት ሺህ በላይ የሚሆኑ ፍልሰተኞች ሜዲትራኒያን ባህርን አቋርጠው ለመሻገር ባደረጉት ጥረት አልቀዋል ሲል ዘገባው ገልጿል።
የኤርትራ ህዝብ ብዛት ከስድስት ሚሊዮን በታች ሆኖ ሳለ ወደ አውሮፓ የሚሰደዱት ኤርትራውያን ብዛት በሰባተኛ ደረጃ መፈረጁን የቢቢሲው ድረገጽ አውስቷል። የኤርትራ መንግሥት ግን ከኤርትራ የሚሰደዱት ሰዎች ቁጥር አነስተኛ ነው፣ ከአርባ እስከ ስልሳ ከመቶ የሚሆኑት ከኢትዮጵያና ከሌሎች ጎረቤት አገሮች የተሰደዱ ናቸው ይላል። ለጋሾችና የተባበሩት መንግስታት ድርጅት ኢትዮጵያ ያሉ ስደተኞች ባሉበት የሥራ ዕድል በመፍጠር እዛው እንዲቆዩ ለማድረግ እየጣሩ መሆናቸውን ዘገባው አውስቷል። ብሪታንያ፣ የአውሮፓ ኅብረትና የዓለም ባንክ ለፕሮግራሙ 500 ሚሊዮን ዶላር ሰጥተዋል። በእቅዱ መሠረት በመቀሌ፣ ጅማና ዝዋይ የኢንዱስትሪ ፓርኮች ወይም ማዕከሎች ይመሠረታሉ። 30 ሺህ የሚሆኑ የሥራ ቦታዎች ለስደተኞቹ ይመደባሉ። ኢትዮጵያ 800 ሺህ የሚሆኑ በአብዛኛው ከኤርትራ፣ ከሶማሊያና ከደቡብ ሱዳን የሚጎርፉ ስደተኞችን ታስተናግዳለች። ይህን መሠረት በማድረግም ባለሥልጣኖች በስደተኞች ሰፈሮች ስደተኞቹን በአናጺነት፣ በግንበኝነት፣ በባልትናና ልብስ ስፌት፣ ወጣቶቹን ደግሞ በኮምፒውተር ትምህርት እያሰለጠኑ ናቸው። እንዲህ አይነቱን ፕሮግራሞች ለስደተኞቹ ብቻ ሳይሆን በሚሊዮኖች ለሚቆጠሩ ሥራ አጥ ወጣት ኢትዮጵያውያንም ይጠቅማል ሲሉ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ መናገራቸውን ቢቢሲ ድረገጽ ላይ የወጣው ጽሑፍ አስነብቧል።
አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ አርብ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አብቅቷል። ከሰለሞን ክፍሌ ጋር ያስተናገድኳችሁ ቆንጅት ታዬ ነኝ። ከአቀናባሪው ንጉሱ ታምሬ፣ ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታችኋለን። ነገ ቅዳሜ 3 ሰዓት ላይ ከልዩ ልዩ ፕሮግራማችን ጋር እንመለሳለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ በደህና አደሩ።